የአሜሪካ ድምጽ ራዲዮ ጣቢያ ነው። ዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ኢትዮጵያ ውስጥ የዘር ፍጅት የመነሳት አዝማሚያ አስግቶናል ያሉ አሜሪካና አውሮፓ ውስጥ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ አንድ መረጃ የሚያሰባስብ የሙግትና ለዓለም አቀፍ ትኩረት የሚሰራ ስብስብ ፈጥረው መንቀሳቀስ መጀመራቸውን አስታውቀዋል።
እንዲህ ያሉ ዘር ተኮር የሆኑ ወይም ማንነት ተኮር የሆኑ ጥቃቶች መጠናቸው እየሰፋ ማስቆም በማይቻልበት አንዳንዱ ብዙ መረጃዎች አሁን እየደረሱ ነው። የድርጊቶቹ አፈጻጸም ራሱ ለመስማትም ለማየትም ፎቶዎቹን በጣም የሚዘገንን ነገሮች ናቸው እና እንዲህ ያሉ ነገሮች ኢትዮጵያ ውስጥ እንግዲህ ከሩዋንዳ ሌሎች በእንዲህ አይነት በማንነት ላይ ባነጣጠሩ ጥቃቶች ብዙ ጉዳት ከደረሰባቸው ሀገሮች መማር አልቻልንም ማለት ነው።
በኢትዮጵያ ውስጥ የዘር ፍጅት ተከላካይ ማህበረሰብ መስራቾችና መሪዎች መካከል አቶ ያሬድ ኃይለማርያም ከብራስልስ ነው የሰማችኋቸው።
ይህ በኢትዮጵያ ላይ የተቃጣ ነው ያልኩት ልክ ይሄ የሆነበት ዕለት ሰኞ ማታ ግን በዚህ በምዕራቡ ዓለም ኢትዮጵያ በዓለም መንግስታት ሴኪሪቲ ካውንስል ላይ የአባይን ጉዳይ ይዛ ኢትዮጵያን የሚጎዱ ውሳኔዎች እንዲተላለፉ በሚሞከርበት ጊዜ ስትታገል በአንድ በኩል፣ ከዛ ሌላ ይህን ታዋቂ ተወዳጅ ጀግና የሆነ አርቲስት ድምፃዊ በመግደል ያንን ቀጥታ ደግሞ ወደ አማራ በማያያዝ በኦሮሞና በአማራ ህዝብ መሀል ፍጅት እንዲፈጠር የተደረገ በመሆኑ በጣም የተያያዙ ስለሆኑ
የቺካጎውን ፕሮፌሰር ጌታቸው በጋሻውን የሰማችሁት ቃለ ምልልስ ይዘናል። እሁድ ሰኔ 28 2012 ዓ.ም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና ሰለሞን አባተ ነን። እስከ ምሽቱ 4 ሰዓት ከኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ ዝነኛው የኦሮምኛ ድምፃዊ ሀጫሉ ሁንዴሳ መገደሉን ተከትሎ ከተቀሰቀሱ ሁከቶች በተያያዘ ቢያንስ 150 ሰዎች መገደላቸው ተዘግቧል። በፖለቲካዊ ዘፈኖቹ የሚታወቀው ሀጫሉ ሁንዴሳ ሞትን ተከትሎ በሀገሪቱ ውጥረቱ ያየለ ሲሆን፣ ሀጫሉ በተወለደበት የኦሮሚያ ክልል የተቃውሞ እንቅስቃሴው ተስፋፍቷል ተብሏል። ባለፈው ሳምንት ውስጥ በጸጥታ ኃይሎች ወይም በብሔረሰባዊ ግጭት ምክንያት ከተገደሉት ሰዎች ውስጥ አብዛኞቹ የተገደሉት ኦሮሚያ ክልል ሲሆን አዲስ አበባ ውስጥም የተገደሉ እንዳሉ ነው የተገለጸው። ቁጥራቸው ቢያንስ 2000 የሚሆን ሰዎች ታስረዋል ተብሏል። የኢትዮጵያ መንግስት ተቃውሞዎቹን ለማብረድ የኢንተርኔት አገልግሎት ያቋረጠ በመሆኑ የመብት ድርጅቶች ግድያዎቹን ለመከታተል አዳጋች እንደሆነባቸው ተዘግቧል። ሶማሊያ ውስጥ አንድ የክፍለ ግዛት ምክር ቤት አባል በአልሻባብ ታጣቂዎች ተጠልፈው ተወስደው ተገደሉ። መሐሙድ መሐመድ ሲያድ የተገደሉት ከሞቃዲሾ 30 ኪሎ ሜትር ርቀት ላይ መሆኑን የተገለጸው ጆሃር ከምትባል ከተማ ወደ ሞቃዲሾ በመኪና ሲጓዙ ነው አጥቂዎች ጠልፈው ወስደው የገደሏቸው። አልሻባብ ለግድያው ኃላፊነት ወስዷል። በዓለም ዙሪያ በኮሮና ቫይረስ በአንድ ቀን ውስጥ የተያዘው ሰው ቁጥር በትናንትናው ዕለት ከምንጊዜውም በልጦ መገኘቱን የዓለም የጤና ድርጅት አስታወቀ። በ24 ሰዓት ጊዜ ውስጥ 212,326 ሰዎች መመዝገባቸውን ነው ድርጅቱ የገለጸው። ከአሁን ቀደም የታየው ከፍተኛው ዕለታዊ የአዲስ ተጠቂዎች አሃዝ ባለፈው ሳምንት እሁድ የተመዘገበው 189,077 እንደነበረ ይታወሳል። በበሽታው ምክንያት አሁንም በቀን ቁጥሩ 5000 የሚደርሰው ለህልፈት እየተዳረገ መሆኑን የዓለሙ ድርጅት አስታውቋል። ዩናይትድ ስቴትስ ውስጥ ትናንትና ብቻ 52,492 የቫይረሱ ተጋላጮች የተመዘገቡ ሲሆን አጠቃላዩ ቁጥር ከ2,780,000 አልፏል። የሞቱ ሰዎች ቁጥር ደግሞ ወደ 130,000 እየተቃረበ ነው። ፕሬዝደንት ዶናልድ ትራምፕ በትናንቱ በዋይት ሃውስ በተካሄደው የነጻነት ቀን በዓል ዝግጅት ላይ ኮቪድ-19 130 ሺህ ሰው መግደሉን አላነሱም። ይልቁንም ሀገሪቱ የቫይረሱን መዛመት ለመቆጣጠር እየተቸገረች መሆኑ ቢታወቅም እሳቸው ግን የኮቪድ-19 ስትራቴጂያችን በጥሩ ሁኔታ እየተራመደ ነው ያሉት። እስከ አመቱ መጨረሻ ክትባቱን ወይም መድኃኒቱን ማግኘታችን አይቀርምም ብለዋል። ይበዚህ እንዳለ ከ32 ሀገሮች የተሰባሰቡ 239 ሳይንቲስቶች በዚህ ሳምንት ለዓለም የጤና ድርጅት ግልጽ ደብዳቤ ሊያወጡ መሆኑን ኒውዮርክ ታይምስ ጋዜጣ ዘግቧል። በሳይንሳዊ ሪፖርት መጽሔት ላይ የሚያወጡት ግልጽ ደብዳቤ እንደሆነ ነው የተጠቆመው። የዓለሙ ድርጅት ኮሮና ቫይረስን ለመከላከል የሚያስችሉ መንገዶችን አስመልክቶ ያቀረባቸውን ምክረ ሐሳቦች እንዲከልስ ነው የሚፈልጉት ሳይንቲስቶቹ። በሌላ ዜና የዓለም የጤና ድርጅት ሃይድሮክሲክሎሮኪን እና ሎፒናቪር ሪቶናቪር የተባሉት ቅይጥ የኤችአይቪ መድኃኒቶች ላይ በኮቪድ-19 ምክንያት ሆስፒታል በተኙ ህመምተኞች ላይ ሲያካሄድ የነበረውን ሙከራዎች እንደሚያቋርጥ ትናንት አስታውቋል። መድኃኒቶቹ በበሽታው የመሞት አደጋን መቀነስ ባለመቻላቸው እንደሆነ ነው የገለጸው። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ትናንት ቅዳሜ የነጻነት ክብረ በዓል ምክንያት በማድረግ በዋይት ሃውስ ሳሉት ቱ አሜሪካ የክብር ሰላምታ ለአሜሪካ የተባለ ዝግጅት አስተናግደዋል። በቀደመው ቀን ደቡብ ዳኮታ ማውንት ረሽሞር ላይ ያሰሙትን አይነት ንግግር አድርገዋል። ግራ ጽንፈኞች፣ ስርዓት አልበኞችና ዘራፊዎችን እንዲሁም የሚያደርጉትን የማያውቁ ሰዎችን ድል እየመታነን ብለዋል ትራምፕ። በቁጣ የሚወጣ መንጋ ሀውልቶቻችንን እንዲያፈርስ፣ ታሪካችንን እንዲሰርዝ፣ ልጆቻችንን ባልሆነ ትርክት እንዲበርዝ አንፈልግም ብለዋል። በመጪው ዳር ፕሬዝደንታዊ ምርጫ እንደሚፎካከሯቸው የሚጠበቁት የዲሞክራቲክ ፓርቲ እጩ ጆ ባይደን በበኩላቸው ትናንትና በትዊተር የሀገራችን መሰረት ሁላችንም እኩል ነው የተፈጠር ነው የሚለው እምነት ነው። አድርገነው አልተገኘንም፣ ነገር ግን መሞከራችንን ፈጽሞ አላቆምንም ብለዋል። በዛሬው የነጻነት በዓላችን እኒህን ቃላት ማክበር ብቻ ሳይሆን ተግባራዊ ልናደርጋቸው ቆርጠን እንነሳ ሲሉም ባይደን ጥሪ አቅርበዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሰኔ 28 2012 ዓ.ም ምሽት ፕሮግራም ነው። ሩዋንዳ ዓለምን ባሸማቀቀ ሁኔታ 800 ሺህ ዜጎቿን ያጣችበትን ጅምላ የዘር ፍጅት 26ኛ ዓመት እየዘከረች የምትገኝበት ጊዜ ነው።
I lost all my children, my husband, my parents, the parents of my husband and all their families.
ሁሉንም ልጆችን፣ ባሌን፣ ወላጆችን፣ የባሌን ወላጆችና መላ ቤተሰቦቻቸውን አጥቻለሁ።
ከአእምሮዬ የማይጠፋበት ምክንያት ጭፍጨፋው ከመጀመሩ ጥቂት ቀደም ብሎ እኔ የሰባት ዓመቷና የሶስት ዓመት ተኩሏ እህቶቼ አብረን አንድ ቦታ ነበርን። ከዚያ እኔ እዚያው ትቻቸው ሸሸሁና ተደበቅኩኝ። ይህ ሁልጊዜ ህሊናዬን ያቆስለዋል። እነርሱንም ለማትረፍ አንዳች ማድረግ የነበረብኝ ነገር እንደነበረ ይሰማኛል። ከዚያ መገደላቸውንና አስከሬኖቻቸው ከሌሎች ጋር ከተጣለበት ቦታ ተነስቶ መወሰዱን ሰማሁ።
ከጭፍጨፋው የተረፉ ዛሬ ያንን ጊዜ በሰቀቀንና ከእንባ ጋር ያስታውሱታል። አጠር ያለ ዘገባ አለን። የህዳሴ ጉዳይ
የህዳሴ ግድብ ኤሌክትሪክ ለማመንጨት ብቻ እና ከዛ ጋር ተጓዳኝ የሆኑ ነገሮች እንደ አሳ ማርባት፣ የቱሪስት መስህብ ነገሮች ይኖሩት እንደሆነ ነው እንጂ ለእርሻ የሚውል አይደለም።
ፕሮፌሰር ሚንጋ ነጋሽ ናቸው። ህዳሴ ግድብና ዓለም አቀፉን ሁኔታ በተመለከተ በዲያስፖራ ያሉ 15 ኢትዮጵያውያንና ትውልደ ኢትዮጵያ ድርጅቶችና ማህበራት በቅርቡ ባወጡት መግለጫ ላይ ከሰጡን ቃለ ምልልስ የተቀነጨበ ነው። በምሽቱ ሰፋ ብሎ ይቀርባል። አሁን ወደ መጀመሪያው ዝግጅት እንዝለቅ። We'll be right back. ኢትዮጵያ ውስጥ የዘር ፍጅት የመነሳሳት አዝማሚያ አስክቶናል ያሉ አሜሪካና አውሮፓ ውስጥ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ አንድ መረጃ የሚያሰባስብ የሙግትና ለዓለም አቀፍ ትኩረት የሚሰራ ስብስብ ፈጥረው መንቀሳቀስ መጀመራቸውን አስታውቀዋል። መስራቾቹ በኢትዮጵያ ውስጥ የዘር ፍጅት ተከላካይ ማህበረሰብ የሚል ስያሜ የሰጡት ስብስብ መነጋገርና መግባባትን ከመፍጠር አንስቶ የህዝብ ለህዝብ ፍጅትን የሚቀሰቅሱ ግለሰቦችን በእያሉበት ህግ ፊት እንዲቀርቡ ለማድረግም እንደሚሰራ መሪዎቹ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ ገልጸዋል። የማህበረሰቡን መስራቾችና መሪዎችን ያነጋገረው ሰለሞን አባተ ነው። ቀጥሎ ይቀርባል።
ሁለታችሁንም በጣም አመሰግናለሁኝ ለጊዜያችሁ ለዚህ ውይይት። ወደ ብራስልስ ሊሄድና በቅድሚያ አቶ ያሬድ ራስዎን ያስተዋውቁልኝ።
እሺ፣ ያሬድ ኃይለ ማርያም እባላለሁ። ቀደም ሲል ስብስብ ለሰብአዊ መብቶች በኢትዮጵያ የሚባል ድርጅት ጄኔቫ መቀመጫውን ያደረገ ዋና ዳይሬክተር ነበርኩ። አሁን ደግሞ የአፍሪካ ቀንድና የምስራቅ አፍሪካ የሰብአዊ መብት ተሟጋቾች ማህበር የኢትዮጵያ ተወካይ ነኝ።
አመሰግናለሁ አቶ ያሬድ። ወደ ሺካጎ ደግሞ ልሂድ። ዶክተር ጌታቸው።
ሰላም፣ እኔ ጌታቸው ወጋሻው እባላለሁ። የምኖረው ኢሊኖይ ስቴት ውስጥ ነው፣ ሺካጎ ጋር ሃርፐር ካሌጅ በሚባል ውስጥ የኢኮኖሚክስ መምህር ነኝ። እንግዲህ በዚሁ በተጨማሪ ደግሞ በኢትዮጵያ ጉዳዮች ላይ በየጊዜው የሚኖሩትን ችግሮች እያነሱ የሚጽፉ የሚመራመሩ ኢትዮጵያ ምሁራንና ባለሙያዎችን እያገናኘን ስብሰባዎችን ኮንፈረንስስ የሚያዘጋጅ ቡድን ወይም ድርጅት ቪዥን ኢትዮጵያ ወይም ራዕይ ኢትዮጵያ የሚባለውን አቋቁመን የዚህ ፕሬዚደንት ሆኜ እያገለገልኩ ነው ያለሁት።
አመሰግናለሁ ሁለታችሁንም፣ ዶክተር ጌታቸው በጋሻውን እንዲሁም አቶ ያሬድ ኃይለ ማርያምን። እስቲ አሁን ስላለው የኢትዮጵያ ሁኔታ ምን እንደምታስቡና እናንተም ደግሞ በቅርቡ እየተንቀሳቀሳችሁ ያላችሁበት የዘር ፍጅትን የሚቃወም እንቅስቃሴ አለና ባጭሩ እስቲ አጫውቱኝ፣ ምን እንደሆነ የምትሰሩት፣ ሀሳባችሁ ምን እንደሆነ። ከአቶ ያሬድ ልጀምር።
እሺ፣ አመሰግናለሁ። በዚህ አጋጣሚ በመጀመሪያ እንግዲህ ወደ ዝርዝር ጉዳይ ከመግባቴ በፊት የታዋቂውን አርቲስት አጫሉ ግድያ ተከትሎ እንደዚሁም ሌሎች በርካታ ኢትዮጵያውያን ሕይወታቸውን አጥተዋል። በጣም ከፍተኛ ጉዳት ደርሷል አገሪቷ ላይ። ይህ ነው ተብሎ ለመግለጽ የሚያስቸግር ሀዘን ደርሷል እና ለአጫሉ ቤተሰቦች እንዲሁም ወዳጅ ዘመዶቻቸውን ላጡ ኢትዮጵያውያን በጠቅላላ መጽናናቱን እመኛለሁ። ሀዘኔንም በዚህ አጋጣሚ ለመግለጽ እወዳለሁ። ከዛ ባለፈ እንግዲህ እንዲህ ያሉ አሰቃቂ ነገሮች ኢትዮጵያ ውስጥ ሲከሰቱ ይሄ የመጀመሪያው አይደለም። በጣም በየጊዜው በተለይም ደግሞ ማንነትን፣ የብሔርን፣ የሃይማኖትን ማንነት ላይ ያነጣጠሩ ጥቃቶች ምክንያታቸው የተለያየ ሊሆን ይችላል። ግጭቶቹ የሚቀሰቀሱበት ግን ቶሎ ግጭቱ አቅጣጫውን የሚይዘው ወደ ዘር ላይ ያተኮረ ዘር የሚለው እንግዲህ የሃይማኖትንም ሌሎችንም መገለጫዎች ላይ ያተኮሩ ጥቃቶች በጣም በሰፊው እና በተደጋጋሚ ሁኔታ አገሪቷ ውስጥ ተከስተዋል። በተለይ ደግሞ ባለፉት 2-3 ዓመታት ውስጥ ይሄንን የሽግግር ጊዜ አያይዞ የመንግስት አቅም መላላትንም ጭምር ተከትሎ ሊሆን ይችላል። በርካታ ግጭቶች ተከስተዋል። ቁጥራቸው እጅግ ከፍተኛ የሆኑ ሰዎች በዚህ አይነት ግጭቶች ህይወታቸው አልፏል እና አሁንም በተመሳሳይ ሁኔታ እንደዚህ አይነት አሳሳቢም አጣብቂኝ ውስጥም ነው አገሪቷ ያለችው። እንዲህ ያሉ ዘር ተኮር የሆኑ ወይም ማንነት ተኮር የሆኑ ጥቃቶች መጠናቸው እየሰፋ ማስቆም በማይቻልበት አንዳንዱ ብዙ መረጃዎች አሁን እየደረሱን ነው። የድርጊቶቹ አፈጻጸም ራሱ ለመስማትም ለማየትም ፎቶዎቹን በጣም የሚዘገንን ነገሮች ናቸው እና እንዲህ ያሉ ነገሮች ኢትዮጵያ ውስጥ እንግዲህ ከሩዋንዳ ሌሎች በእንዲህ አይነት በማንነት ላይ ባነጣጠሩ ጥቃቶች ብዙ ጉዳት ከደረሰባቸው ሀገሮች
መማር አልቻልንም ማለት ነው እና በጣም ወደ አስፈሪ የሆነ ምናልባትም በሰው ዘር ላይ ያነጣጠረ ጄኖሳይድ ተብሎም ሊፈረጅ የሚችል ጥቃት ኢትዮጵያ ላይ እያንጃበበ ነው። ብዙ ምልክቶች እየታዩ ነው። ስለዚህ ይሄ ጉዳይ እጅግ ከሚያሳስባቸው ሰዎች አንዱ ነኝ። ሌሎችም ሰዎች ጋር ተሰባስበን አንደኛ መረጃዎች በማሰባሰብ ዶክመንቶችን በአግባቡ በመያዝ እንዲህ ያሉ ጥቃቶች ላይ የተሳተፉ ሰዎች በአፋጣኝ ለፍርድ እንዲቀርቡ የራሳችንን ጥረት እያደረግን ነው። ሁለተኛ ደግሞ የዓለም አቀፍ ማህበረሰቡን ጉዳዩን የአደጋውን መጠን ኮዱ ተረድቶ መንግስትን በማሳሰብ ብቻ ሳይሆን መንግስትንም ጭምር ተጠያቂ በማድረግ እንዲህ ያሉ አደጋዎችን በጊዜ እርምጃ ወስዶ ለመቻል መንግስት ጭምር ሊጠየቅ የሚችልባቸው ነገሮች ስላሉ ይህን ጉዳይ በንቃትም በጥንቃቄም እየተከታተልን ነው ያለ ነው።
እሺ፣ አመሰግናለሁኝ አቶ ያሬድ። ዶክተር ጌታቸው የሚጨምሩት አለ?
እኔም በመጀመሪያ ልባዊ ሀዘኔን ለድምፃዊ ሀጫሉ ቤተሰብ፣ ለአፍቃሪዎቹ እና በአጠቃላይ ለኢትዮጵያ ሕዝብ የተሰማኝን ጥልቅ ሀዘን ለመግለጽ እፈልጋለሁ። እንግዲህ ይህ ምን አመጣው፣ እንዴት ሊሆን ቻለ ለሚለው እንዲሁ በአጠቃላይ የተፈጠረው ሁኔታ በእንደዚህ አይነት መልክ መገለጹ አሳዘነኝ እንጂ አላስደነቀኝም፣ አልገረመኝም። ያሬድ እንዳለው ይሄ ለረጅም ጊዜ ሲካሄድ ሲዘጋጁበት የነበረ የዘር ጥላቻ ፈር በለቀቀ ደረጃ እና መንገድ ኢትዮጵያ ውስጥ ሲነዛ የነበረ ነው። ከብዙ አቅጣጫዎች ናቸው እነኝ የሚመጡት፣ ግን በዋነኝነት ተጠርጥረው የተያዙት እንግዲህ በመንግስትም በኩል ስለተገለጠ የዘር ጥላቻ ኢትዮጵያ ውስጥ በተለይ በኦሮሞ እና በአማራ መሀል ከፍተኛ ጥላቻዎች እንዲበቅሉ እና ይህ ትልቅ ህዝብ እንዲጋጭ፣ እንዲፋጅ፣ እንዲለያይ ለማድረግ ያልተቆጠበ ጥረት ሲያደርጉ እንደነበሩ እነሱ ደግሞ በቀጠሯቸው በደገፏቸው እንደዚህ የሆኑ ህዝብን ለማጋጨት ለረጅም ጊዜ ሲሰሩ ቆይተዋል። የእነሱንም ትዕዛዝና ቅስቀሳን በመቀበል በዘር ላይ ያተኮረ በተለይ አማራው ላይ ያተኮረ ጥቃቶች በኦሮሚያ ክፍለ ሀገሮች ውስጥ ሲካሄዱ እንደነበሩ ስናይ የመንግስት ያለ የህግ የበላይነት ያለ መንግስት ደፍሮ ሳያዳላ አድላዊ ባልሆነ መንገድ ሁሉም ቦታ የህዝቡን ሰቆቃ እየተመለከተ ደህንነቱንና ወጥቶ የመግባት መብቱን እና ችሎታ እንዲጠብቅ እያልን ስንማጸን ቆይተናል። ያልሆነ ግን ዛሬ በዚህ መልኩ በአጠቃላይ ኢትዮጵያን ለማጥፋት በሚመስል መልኩ ስለተቃጣ አስደንግጦ ብዙ ሰው እንግዲህ አይኑ ከፍቶ ልቡን ከፍቶ አይቶ እየተናገረ ነው። ይህ ደግሞ በራሱ በመንግስት ላይ የመጣ ስለሆነ አሁን ደስ የሚሉ ትክክለኛ የዘገዩ ናቸው፣ ግን ትክክለኛ እርምጃዎችን እየወሰደ በመሆኑ ያለኝን ልባዊ ምስጋና እና ድጋፍ ለመንግስት እየገለጽኩ በዚህ ላይ ደግሞ ምንም ወደኋላ ማለት ሳይኖር የቆረጠ እርምጃና ውሳኔ በመንግስት በኩል መካሄድ እንዳለበት እላለሁ። ይህ በኢትዮጵያ ላይ የተቃጣ ነው ያልኩት ልክ ይሄ የሆነበት ዕለት ሰኞ ማታ፣ ግን በዚህ በምዕራቡ ዓለም ኢትዮጵያ በዓለም መንግስታት ሴኪሪቲ ካውንስል ዩናይትድ ኔሽንስ ሴኪሪቲ ካውንስል ላይ የአባይን ጉዳይ ይዛ አሜሪካን የመሰለ በተቃዋሚነት ተሰልፎ ግብጽን የሚረዳ ኢትዮጵያን የሚጎዱ ውሳኔዎች እንዲተላለፉ በሚሞከርበት ጊዜ ስትታገል በአንድ በኩል፣ ከዛ ሌላ ይሄን ታዋቂ ተወዳጅ ጀግና የሆነ አርቲስት ድምፃዊ በመግደል ያንን ቀጥታ ደግሞ ወደ አማራ በማያያዝ በኦሮሞና በአማራ ህዝብ መሃል ፍጅት እንዲፈጠር የተደረገ በመሆኑ በጣም የተያዙ ስለሆኑ ነው በኢትዮጵያ ላይ የተቃጣ ሴራ ነው ያልኩት። ምናልባት ይህ ደግሞ ያለውን የወደፊት የኢትዮጵያን ሁኔታ በተሻለ መልኩ ለማስኬድ እንዲቻል ሁሉም ልብ እንዲገዛ እና ደፍሮ እንዲሰራ ያደርጋል የሚል ተስፋ አለኝ።
እሺ፣ አመሰግናለሁኝ ፕሮፌሰር ጌታቸው እንደዚሁም አቶ ያሬድ እነዚህ ቅስቀሳዎች የሚደረጉት ባሁን ጊዜ በተለይ ስትመለከቷቸው የኦሮሞን ህዝብ መብቶች ከመስተበቅ ጋር ተያይዘው በሚካሄዱ ቅስቀሳዎች ነውና እንዲህ አይነት ከመብቶች ጋር የሚካሄዱ ሙግቶችንና ለዘርፍ ጅት የሚካሄድ ቅስቀሳን እንዴት መለየት ይቻላል? በዚህ በኩል ያደረጋችሁ ጥናት አለ? አቶ ያሬድ ወደርሶ ለመለስ።
እሺ አመሰግናለሁ። ጥሩ ጥያቄ ነው። እንግዲህ ትልቁ ነገር ምንድነው? በመጀመሪያ እነዚህ አይነት ቅስቀሳዎች የተጀመሩት ዛሬ አሁን ከወንድማችን አጫሉ ሞት በኋላ አይደለም። በጣም ረጅም ጊዜ የወሰዱ በተለይም ደግሞ በእነዚህ ባለፉት 2-3 አመታት መንግስት የፖለቲካ ምህዳሩን አስፍቶ ለሚዲያዎች በነጻነት የመናገር ሐሳባቸውን የመግለጽ ነጻነት አመቻችቶ ነበር። ይሁንና የተወሰኑ ሚዲያው ላይ ያሉ አካላት ይሄንን ነገር በተሳሳተ አቅጣጫ ወስደው የተለቀቀውን ነጻነት ያላግባብ ተጠቅመው ብዙ ቅስቀሳዎች ሲደረጉ ቆይተዋል። ከዚህ በፊትም ተመሳሳይ ድርጊት ቡራዩ ላይ ተፈጽሟል። ከዛም መለስ ብዙ ነገሮች በየጊዜው ሲፈጸሙ ነበር። ቅድም ፕሮፌሰር ጌታቸው እንዳሉትም ለመንግስት በህግ አምላክ መንግስት ህግ ያስከብር እነዚህ አይነት ቅስቀሳዎች በማህበራዊ ድረገጾችም ላይ በታወቁ ሰዎች በስማቸው ፊታቸው እየታየ በቪዲዮ ጭምር ተደግፈው ባሉ ሚዲያዎች በተለያየ አቅጣጫ አንድም ማህበረሰብ በስም ተጠቅሶ ይሄን የትግራይ ህዝብ፣ የአማራ ህዝብ፣ የኦሮሞ ህዝብ እየተባሉ ሚነዙ እንደዚህ አርጓቸው እየተባለ እርምጃ ጭምር እንዲወሰድ ይደረጉ የነበሩ ቅስቀሳዎች ነበሩና እነዚህ ላይ መንግስት ጥብቅ ክትትል እንዲያደርግ በአንዳንዶቹም ላይ ዘው አዲስ አበባ ፍቃድ ወስደው ቢሮ ከፍተው ይሰሩ ስለነበሩ ማስጠንቀቂያ ቢሮአቸውን እስከመዝጋት ህጋዊ የሆነ ህጉ የሚፈቅደውን እርምጃ እንዲወስድ ስንወተውት ቆይተናልና የመንግስት ትግስተኝነት ጥሩ ነው። ትግስት አይጠላም። ነገር ግን ከልክ ያለፈና የህግ የበላይነት እስኪጣስ ድረስ የዜጎች ህይወት አደጋ ላይ እስኪወድቅ ድረስ ዜጎች በማንነታቸው ምክንያት በሌሎች ሰዎች ተነጣጥሮ ጥቃት ውስጥ እስኪገቡ ድረስ ያንንም እያየ መንግስት በጣም የሚወስዳቸው እርምጃዎች አጥጋቢ አልነበሩም እና የዛ ሁሉ ውጤት ነው። ግን ትልቁ ነገር ምንድን ነው? የጥላቻ ንግግር እና ይሄ ወደ ዘር እኔ ይሄን ዘር አልወድም ወይ በአንድ ዘር ላይ የስም ማጥፋት ወይ ምናምን ነገሮች ሊደረጉ ይችላሉ። ግን ጥቃት ፈጽሙ ተብሎ በአደባባይ ይሄ ዘር ነው ይሄ እንግዲህ አንዳንድ ጊዜ መንግስት ባለስልጣናትም ያፎ ለምታ ሊሆን ይችላል። ለምሳሌ የዛሬ አመት የኢሬቻ በዓል ላይ ነፍጠኞችን ሰበርናቸው ብለው የኦሮሚያ ክልል ምክትል ፕሬዝዳንት ሲናገሩ ያ ወዴት እንደተተረጎመ ማሰብ ይቻላል። እንዲህ ያሉ ነገሮች ምን ትርጉም ነው በማህበረሰብ ውስጥ የሚሰጡት ተብሎ አይጠነቀቁም። በመንግስት ባለስልጣናት በመንግስት ሚዲያዎች ጭምር እንዲህ ያሉ ስህተቶች ይፈጸማሉና አሁን ግን ከዚህ ከወንድማችን ካጫሉ ሞት በኋላ በተለይም በእነዚህ ቀደም ብሎ በተጠቀሱት ሚዲያዎች በኦሮሞ ሚዲያ ኔትወርክ ላይ በተለይ ይሄን ድርጊት የፈጸሙት እነገሌ ናቸው የዚህን ማህበረሰብ ሰዎች እንጨርሳለን እንደዚህ እናረጋለን የሚሉ ይሄው ዛሬም በመንግስት ባለስልጣናት ይሄ በዝርዝር ይነገር ነበርና በጣም ዘር ተኮር ጥቃት ፈጽሙ ተብሎ ልክ ሩዋንዳ ላይ በየሩዋንዳ የሬዲዮ ጣቢያ እንዴት አድርጎ ያንን የዘር ፍጅት በሬዲዮ ያፋፍም እንደነበረ ሁሉ በዛ
ራዲዮ ኤንድ ቴሌቪዥን ሚል ኮሊንስ ነው የሚሉኝ
ግክላው በዛ ሊስተካከል የሚችል አይነት የእልቂት ጥሪ እንደውም በማይጠበቅ ሁኔታ የፖለቲካ ባለስልጣናት የድርጅቶች የፓርቲዎች ባለስልጣናት ጭምር ያጫሉን ሞት ምናካክሰው እንደዚህ ሲደረግ ነው እንዲህ ስታረጉ ነው ቤታቹ እንዳትገቡ እንዳትመለሱ ለሰልፍ ወጡት ልጆች እርምጃው ዘዱ ነገሌን አጥቁ የሚባሉ ጥሪዎች ከሀገር ውስጥም ከሀገር ውጭም ባሉ ኃይሎች ይደረግ ነበርና ይሄ በደንብ የተቀነባበረ በጥናት የተፈጸመ እና ደግሞ ዘር ተኮር በተለይም ኢትዮጵያ ውስጥ የአማራና የኦሮሞ ማህበረሰብ ወደ ግጭት ውስጥ እንዲገቡና አገሪቷም ወደ አልተፈለገ ትርምስ ውስጥ እንድትገባ በተቀነባበረ ሁኔታ ይደረግ የነበረ ጥሪ ነውና ይሄ የዘር ፍጅትን ሌሎች ሀገሮችም ባሉ ጥናቶችም የሚያሳዩት የዘር ፍጅትን የሚያስከትሉ ጥሪዎች ብዙዎቹ በዚህ አይነት መንገድ የሚታዩ ቅስቀሳዎች ናቸው።
ከአቶ ያሬድ ኃይለማርያም እና ከፕሮፌሰር ጌታቸው በጋሻው ጋር ያደረግነው ቃለ ምልልስ ዌብሳይታችን እና ማህበራዊ ገጾቻችን ላይ ይገኛል። ቀሪውን በሌላ ጊዜ በሌላ ክፍል እንመለስበታለን። አድማጮች፣ ከአሜሪካ ድምጽ ራዲዮ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዝግጅት ላሻግራችሁ። ልክ የዛሬ ወር ፔሊሲዮን ካቡጋ ፈረንሳይ ውስጥ ፍርድ ቤት ቀረበ። ይህ ከሩዋንዳ ፍጅት አውራዎች አንዱ የሆነ ግለሰብ ከ20 ዓመታት በላይ ራሱን ደብቆ አንዳንዶች ዓለም አቀፍ ትሪቡናል መቅረብ አለበት ሲሉ፣ ሌሎች ደግሞ የለም መረጃዎችንም ማስረጃም በበቂና በቅርብ ለማግኘት እንዲቻል ወደ ኪጋሊ ይላክልን የሚሉ ነበሩ። ሌሎች ደግሞ ብቻ ሕግ ፊት ይቅረብ እንጂ የትም ይዳኝ የሚሉም አሉ። ሰለሞን አባተ በተከታዩ ዘገባ ይህንን የካቡጋን መያዝና ከሩዋንዳም ታሪክ ለዛሬ ቀንጨብ አድርጎ ያስታውሰናል።
ሊዲያ ኡዋምዌዚ ዘንድሮ የ46 ዓመት ዕድሜ ጎልማሳ ናቸው። ሩዋንዳዊት ገበሬ፣ ትዳርም ልጆችም የላቸውም። የሚኖሩት በሩዋንዳይቱ ኛን ሙጋሊ ከተማ ነው። ሊዲያ የዛሬ 30 ዓመት አካባቢ ሩዋንዳ ውስጥ በተፈጸመው ጎሳ የለየ ጅምላ ጭፍጨፋ 73 ዘመድ አዝማድ ተገድሎባቸዋል። ባለቤታቸው፣ ልጆቻቸውና ሌሎችም የቤተሰባቸው አባላት ኪጊናና ኛሩቡዬ አነስተኛ ከተሞች መካከል ባለው ቾሆዋ ሐይቅ ተጥለውባቸዋል። ሊዲያ ዛሬ የሚኖሩት በምሕፃር ፋርዥ ተብሎ በሚጠራው ከጅምላ ጭፍጨፋ የተረፉ ሰዎች ድጋፍ ፈንድ በኢትዮጵያ ምንዛሪ ሂሳብ በወር በሚሰጣቸው 950 ብር ድጎማ እየተረዱ ነው። ሊዲያ ባለቤታቸው የተገደሉ ጊዜ እዚያው በብዙ ወንዶች በተደጋጋሚ መደፈራቸውን ይናገራሉ። ሊዲያ ዶማ እንኳ ማንሳት የሚችል አቅም ስለሌለኝ ካለችኝ ጥሪት ላይ ሰው ቀጥሬ ኩርማን መሬቴን አሳርሳለሁ ይላሉ። እድሜና ጤና እንዲሰጠኝና ክፉ ሳይደርስብኝ የእግዚአብሔርን ሞት እንድሞት ብቻ ነው እንግዲህ የምፈልገው ብለዋል። ሊዲያ ከአሜሪካ ድምፅ ጋር አጭር ቃለ ምልልስ አድርገው ነበር።
I lost all my children, my husband, my parents, the parents of my husband and all their families.
ሁሉንም ልጆቼን፣ ባሌን፣ ወላጆቼን፣ የባሌን ወላጆችና መላ ቤተሰቦቻቸውን አጥቻለሁ። በድሮ ጊዜ ሴት ባሏ ሲሞትባት ቤተሰቧ ወይም ሌሎች ሰዎችም ቢሆኑ ይረዷት፣ ይደግፏት ነበር። እኛ ግን ለዛ አልታደልንም። በወቅቱ እንዲህ አይነት ክፉት አይደረሰብኝ እኔ ብቻ ነኝ ብያስብ ነበር። ቆየት ብሎ ግን እንደ እኔ አይነት ብዙ ሰዎች እንዳሉ ተገነዘብኩ። ከሁሉም የበለጠ የጎዳኝ ወንድሞቼንና እህቶቼን፣ ልጆቼንና ባሌን መነጠቄ ነው።
ለምን ይሆን ይህንን በተለየ ሁኔታ የሚያስታውሱት ሊዲያ?
I was with my children when they died. There's a lake between Kigina and Nyarubuye.
ልጆቼ ከፊቴ ነው የተገደሉብኝ። በኪጊናና በኛሩቡዬ መካከል ሐይቅ አለ። ያ ሁከት ወደዚያ በረረን። እዚያ እንደደረስን ሴቶችን እንዲተውን ኢንተርሃሞይ ትዕዛዝ ሰጠ። እኔ የራሴ 3 ወንዶች ልጆችና አንድ የእህቴ ወንድ ልጅ ነበሩኝ። ሰውን በቁንጨራ መጨፍጨፍ ሲደክማቸው የኔን ልጆች አንስተው ሐይቅ ውስጥ ጨመሯቸው። ያኔ እኔም ጀርባዬ ላይ የነበረውን አንቀልባ ወደ ሐይቁ ወረወርኩት። አንቀልባውን አወጡትና እኔም በጣም ደበደቡኝ። ለእኛ ልጆች ትወልጃለሽ፣ አንቀልባውም ያኔ ስለሚያስፈልግ አትጥዩም። ቱትሲዎችን ገድለናል፣ እናንተ ሁቱ ልጆችን ወልዳችሁ ታዝሏቸዋላችሁ እያሉ ነበር የሚደበድቡኝ። ልጆቼን ከገደሉ በኋላ ወደ ኢንተርሃሙይ አዛዥ ወሰዱኝ። እሱም እዚያው ከሰው ፊት ደፈረኝ። ከዚያ በኋላ አንዱ ከሌላው እየተቀባበሉ ወረዱብኝ። ይህ ስሜትን ጠልቆ የሚያቆስል ነገር ነው፣ መቼም አረሳውም።
He raped me in public. They took turns to rape me, one after the other. It is a deep thing. I can never forget.
የጭፍጨፋው ዘመን ካበቃ በኋላ ያለው ጊዜ ለርሶ እንዴት ነው?
After the genocide, our houses had been destroyed. People had been killed. We lived in
ከጭፍጨፋው በኋላማ ቤቶቻችን ፈርሰዋል ሰውም አልቋል ሳይፈርሱ ወደ ተረፉ የሌሎች ሰዎች ቤቶች እስከወሰዱን ጊዜ ድረስ በመጠለያ ሰፈሮች ውስጥ አቆዩን ከዚያም የብሔራዊ አንድነት መንግስት ሲመሰረት እንደ ነገሩ ጣሪያና ግድግዳ ቆሙልን ቤቶቹ ግን ጠንካራል ነበሩ በርግጥ በኋላ አድሰውልን አሁን ጥሩ ቤት ውስጥ ነው ያለነው ህይወት ቀጠለች ያኔ የለትርዳታ ሰጡን አሁን ያለንበት ሁኔታ ከያኔው በጣም ይሻላል ጥቂት ከብቶችም አሉኝ እንግዲህ ወደፊት ደግሞ ሁሉም የተሻለ ይሆናል ብለን ተስፋ እናደርጋለን
እርሶ አሁን ይቅር ብለዋል
During the trainings we had we realized that not forgiving would be another heavy burden or even cause several incurable diseases
ስልጠና ስናገኝ ይቅር አለ ማለት ሌላ የከበደ ሸክም መሆኑን ተረዳን እንደውም ሌሎች ሊሽሩ የማይችሉ በሽታዎችን እንደሚያመጣብን ገባን ይቅር መባባል ከስልጠናው በኋላ የወሰድነው እርምጃ ነው ይቅርታ የጠየቀውንም ይቅርታ ያልጠየቀውንም ይቅር ለማለት በቃን እኔ ይቅር ብያቸዋለሁ ባህላዊ ወደ ሆነው ያውጫጭኙ ጋቻቻ ችሎት እንኳን አልወሰድኳቸው ይቅር ብያቸዋለሁ
የታረቀች ሀገር ለርሶ ምን ትመስላለች
I think reconciliation is necessary because a country without reconciliation is a divided country
መታረቅ አስፈላጊ ነገር ይመስለኛል ምክንያቱም እርቅ የሌላት ሀገር የተከፋፈለችና የትም የማታደርስን የምትሆነው ይቅር ያላሉ እንኳን ደፍረው ይቅር ማለት አለባቸው በያስባለው ምክንያቱም በልብ ውስጥ ቂምና ነገር ካሉ ከጎረቤት ጋር መቼም ቢሆን በሰላም አትኖርም
you can never live well with your neighbors
ፌሊሲየን ካቡጋ ችሎት ፊት የቀረበው የፈረንሳይ ፖሊስ ከዋና ከተማይቱ ፓሪስ ወጣብላ በመትገኝ አኛረሱርሴን በመትባል ቀበሌ ከመገኝ የአፓርትመንት መኖሪያው ከተያዘ ከሶስት ቀናት በኋላ ነው ካቡጋ እዚያ የሚኖረው በሐሰተኛ የማንነት መግለጫዎች እንደነበረ ባለስልጣናቱ ተናግረዋል የካቡጋ ይፋ የፍርድ ሂደት እስኪጀመር በፈረንሳይ የህግ ስርዓት መሰረት ጥቂት ሳምንታት ማለፋቸው አይቀርም በህግ አዋቆች አስተያየት የካቡጋ ጉዳይ የሚታየው ስራውን የዛሬ 5 ዓመት ካቆመው በሩዋንዳ የዘርፍ ጅት ወንጀሎች ላይ ተሰይሞ ከነበረው ዓለም አቀፍ ችሎት የተንጠለጠሉ ዶሴዎችን በተረከበ ልዩ አካል እንደሚሆን ታውቋል። ካቡጋ ላይ የቀረበበት ክስ የዘርፍ ጅትን ጨምሮ 7 ወንጀሎችን የያዘ ዶሴ ነው። የካቡጋ መያዝ ዛሬ በነጻነት የሚንቀሳቀሱ የሩዋንዳ ፍጅት ተጠያቂዎችን ሌሎችም ሀገሮች ነቅተው እንዲያድኑ ያበረታታቸዋል የሚል ተስፋ እንዳላቸው የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሸሌ ተናግረዋል። የካቡጋን ባልተጠበቀ ሁኔታ መያዝ የሰብአዊ መብቶች ተሟጋቾችና ከዘርፍ ጅት ዘመቻዎችና ጥቃቶች የተረፉ ሰዎች ቡድኖች አድንቀዋል።
ስቶስ ከመን ከላጂስቲስ ፍራንሴዝ ኦራ ከር ዳሊያሲ
ያለፉ ግዜዎችንና የካቡጋንም እድሜ ግምት ውስጥ በማስገባት ፈረንሳይ የፍርዱን ሂደት እንድታፋጥን ያሳሰቡት የሰብአዊ መብቶች ዓለም አቀፍ ፌዴሬሽን የክብር ፕሬዝዳንት የሆኑት ጠበቃው ፓትሪክ ባደዊን ፈረንሳይ ያንን ማድረግ የሚጠበቅባት ለራሷ ስትል ነው ብለዋል። በአንድ ወቅት በስልጣን ኃይል ጡንቻው የፈረጠመና ከብርቴ ነጋዴም የነበረው ካቡጋ በሽሽት ላይ ለሩብ ምዕት ዓመት ያህል በድፍን አውሮፓና አፍሪካ እየተንቀሳቀሰ ኖሯል። የዛሬ 26 ዓመት ሩዋንዳ ውስጥ በ800,000 የቱትሲና ለዘብተኛ የሆኑ የሁቱ ጎሳ አባላት ላይ የተካሄደውን የወል ፍጅት ዘመቻ ያካሄዱ ታጣቂ ቡድኖችን በገንዘብ በመርዳት ይከሰሳል ካቡጋ። ፊሊሲየን ካቡጋ በተጨማሪም በሩዋንዳ የቱትሲ ጎሳ ላይ የጭፍጨፋ የጥላቻና የማንቋሸሽ ፕሮፓጋንዳ ሲዘራና ተከታታይ መልእክቶችን ሲያሰራጭ ከነበረው ራዲዮ ሜልኮሊንስ ባለቤቶችም አንዱ ነበር። በሁቱ አክራሪዎች ተመስርቶ ሐምሌ 1985 ዓመተ ምህረት ስርጭት የጀመረውና ሩዋንዳ ላይ ያንን ሁሉ መከራ ካዘነበ በኋላ በአመቱ ሐምሌ 24986 ዓመተ ምህረት የተዘጋው በመህፃር RTLM ተብሎ የሚታወቀው የሺህ ኮረብቶች ምድር ነጻ ራዲዮና ቴሌቪዥን ወይም ራዲዮ ቲቪ ሜልኮሊንስ የሚባለው ጣቢያ ከሩዋንዳ መንግስትም እርዳታ ያገኝ እንደነበርና እንዲያውም የመጀመሪያ ስርጭቶቹን ያካሄደው የራሱን የመንግስቱን መሳሪያዎች ተጠቅሞ እንደነበር ሰነዶች ያሳያሉ። ሩዋንዳ በሌላ መጠሪያ የሺህ ኮረብቶች ምድር ትባላለች። የ13 ወር ሀገር እንዲሉ ለኢትዮጵያ ከቱትሲና ለዘብተኛ ሁቱ ሩዋንዳውያን በተጨማሪ ራዲዮ ቲቪ ሚል ኮሊንስ ቤልጂጋውያንና የመንግስታቱን ድርጅት ሰላም አስከባሪ ኃይል ኡናሚርንም ኢላማ አድርጎ የጥቃት መልእክቶችን ይነዛ የነበረ ብዙ አድማጭም የነበረው ጣቢያ ነበር። አርቲኤልኤም በተሰጠው ተቀጥያ ስሞች ራዲዮ ጄኖሳይድ ወይም የዘር ፍጅት ራዲዮ፣ ዴት ባይ ሬዲዮ ሞት በራዲዮ፣ ዘ ሳውንድ ትራክ ቱ ጄኖሳይድ የዘር ፍጅት ድምጽ እየተባለም ሲጠራ ቆይቷል። አሁን ፈረንሳይና ሌሎችም የአውሮፓ ሀገሮች የኮሮና ቫይረስን መተላለፍ ለመቆጣጠር ሲሉ መዘጋታቸው በካቡጋ ላይ እንዲያተኩሩ ትንፋሽ የሰጣቸው መሆኑን ከመርማሪዎቹ አንዱ ለሮይተርስ የዜና አውታር ተናግረዋል። መርማሪዎቹ ካቡጋን የያዙት ይኖርበት የነበረውን ቤት የተከራዩት ልጆቹ ኢንተርኔት ላይ ያሳረፏቸውን አሻራዎች ፈለግ ተከታትለው መሆኑንም ገልጸዋል። ካቡጋ ፈረንሳይ የገባው መቼ እንደሆነ ባይታወቅም ጎረቤቶቹ ግን ለብዙ ዓመታት እንደሚያውቁትና ራሱን ደፍቶ የሚኖር ሰው እንደሆነም መናገራቸውን የሰብአዊ መብቶች ፌዴሬሽኑ ባደዊን ለቪኦኤ ገልጸዋል። ለመሆኑ ካቡጋን ለመያዝ ስለምን ይህንን ያህል ጊዜ መቆየት አስፈለገ ሲሉ ሙሉ ማብራሪያ እንዲሰጣቸው አንዳንድ ተሟጋቾች መጠየቅ ጀምረዋል። እንግዲህ የካቡጋ ፍርድ ፊት መቅረብ በሌሎች የዘር ፍጅት ተጠያቂዎች ላይም የባትሪ ብርሃን እንዲያርፍ ለማድረግ እድል ይሰጣል ብለዋል ባውደዊን። ይህ የዘር ፍጅት ጉዳይ በፓሪስና በኪጋሊ መካከል የሻከሩ ግንኙነቶች እንዲሰፍኑ አድርጎ ቆይቷል። ፈረንሳይ ግዴለሽነትና ቸልተኛነት አሳይታለች ስትል ሩዋንዳ ትከሳለች። በእርግጥ በመጨረሻዎቹ ዓመታት የሀገሮቹ ግንኙነት የመሻሻል አዝማሚያ አሳይተዋል። የፈረንሳይ ኢማኑኤል ማክሮን ሀገራቸው በሩዋንዳው የወል ግድያዎች ውስጥ ሚና ኖሯት ያውቅ እንደነበረ የሚመረምር በባለሙያዎች የተዋቀረ ኮሚሽን ባለፈው ዓመት አቋቁመዋል። ኮሚሽኑ ሪፖርቱን በመጪው የአውሮፓ ዓመት ያቀርባል ተብሎ ይጠበቃል። የዛሬ 26 ዓመት የተካሄደውን የዘር ፍጅት ፈረንሳይ ለመጀመሪያ ጊዜ ባለፈው ሚያዝያ በሐዘን ዘክራለች።
የንዜማና ዲዮዶን እናት እርሱ ገና የ12 ዓመት ልጅ ሆኖ ሲገደሉ ያለ ወላጅ ቀረ። በሩዋንዳ እልቂት ውስጥ ከእናቱ ሌላ ሁለት ታናናሽ እህቶቹንም አጥቷል። ጭፍጨፋው ሲያበቃ ንዜማና ወላጆቻቸውን ያጡ የሕፃናት ማሳደጊያ ማዕከል ውስጥ እንዲገባ ተደረገ። ከዛም በፊት ግን ለተወሰኑ ወራት በዋና ከተማይቱ ኪጋሊ ጎዳናዎች ላይ ለመንከራተትና ለእንግልት ተዳርጓል። ያ ዘመን አልፎ ታዲያ ዛሬ የ37 ዓመቱ ንዜማና መድኃኒት ቅመማ ተምሮ በሙያው እየሰራ ይገኛል። ፋርማሲስት ነው። ባልመሆን ልጆች ማፍራት፣ በራሱ ቤት ውስጥ መኖር ለንዜማና ከዚያ የከፋ ዘመን ወዲህ በሕይወቱ እጅግ የሚያስደስቱት ቁም ነገሮች ናቸው። ከአሜሪካ ድምፅ ጋር ለአጭር ቃለ ምልልስ አረፍ ብሎ ነበር። ከዚያ ጭፍጨፋ በአእምሮ ተቀርጾ እንዳሁኑ የምታስታውሰው ነገር ይኖር ይሆን?
I remember many things, but one that I cannot forget is the death of my two young sisters.
ብዙ ነገር አስታውሳለሁ። የሁለቱ እህቶች የመሞት ግን ከሁሉም በላይ እንደ አሁን አብሮኛል ትውስታ ነው። አንድ ቀን በሕይወት የማገኛቸው ይመስለኛል። መገደላቸውንና አስከሬኖቻቸው ከወል መቃብር መውጣታቸውን ከመስማቴ ሌላ ሲሞቱን የራሴ አላየሁም። ሁልጊዜ አንድ ቀን ከእንቅልፌ ስነቃ አጠገቤ የማገኛቸው ይመስለኛል።
ለምን ይሆን የነሱ ነገር እንዲህ ተለይቶ አብረው የሚኖረው?
The reason this memory remains fresh in my mind is that shortly before genocide broke out, my 7-year-old and 3.5-year-old sisters and I were together somewhere.
ከአእምሮዬ የማይጠፋበት ምክንያት ጭፍጨፋው ከመጀመሩ ጥቂት ቀደም ብሎ እኔ የ7 ዓመቷና የ3 ዓመት ተኩሏ እህቶቼ አብረን አንድ ቦታ ነበርን። ከዚያ እኔ እዚያው ትቻቸው ሸሸሁና ተደበቅኩኝ። ይህ ሁልጊዜ ህሊናዬን ያቆስለዋል። እነርሱንም ለማትረፍ አንዳች ማድረግ የነበረብኝ ነገር እንደነበረ ይሰማኛል። ከዚያ መገደላቸውንና አስከሬኖቻቸው ከሌሎች ጋር ከተጣለበት ቦታ ተነስቶ መወሰዱን ሰማሁ። ላድናቸው የሚችልበት አቅም እንዳልነበረኝ ባውቅም ታላቃቸው እንደመሆኔ ያልተወጣሁት የሆነ ኃላፊነት እንደነበረ ዘወትር ይሰማኛል።
የጭፍጨፋው ዘመን ካበቃ በኋላ ያለው ጊዜ ለአንተ እንዴት ነው?
I was 12 years when genocide ended. And I had nobody to rely on. I had no one to
እልቂቱ ሲቆም 12 ዓመቴ ነበር። የምሄድበት አልነበረኝም። የምጠለልበትም ዘመድ አልነበረኝም። በኋላ ላይ ንጎማ መንደር ውስጥ የነበረ ሴቭ የሚባል ወላጆቻቸውን ያጡ ህፃናት መሰብሰቢያ ውስጥ አስገቡኝ። እዚያ መኖር በጣም ከባድ ነበርና እዚያው ካገኘኋቸው ሌሎች ኩዮቼ ጋር ጠፍተን ወደ ኪጋሊ ለመሄድ ወሰንን። በርግጥ እዚያም ማንንም አልነበረንም። ዛሬ ታዲያ የጎዳና ልጅ በሆንኩባት ኪጋሊ የራሴ ቤት ውስጥ ኖራለሁ እያልኩ ቀልዳለሁ። በየቤቱ እየዞርኩ የልጅነት ህይወቴን ስገፋ ከቆየሁ በኋላ አንድ የሃይማኖት ተቋም የሚመራው ማሳደጊያ አስጠለለኝና የዩኒቨርሲቲ ትምህርቴን እስክጨርስ አሳደገኝ። አሁን ቤት አለኝ። የሁለት ልጆች አባት
ነኝ። I own a home and I'm a father of two children.
ይቅርብልሃል?
First of all, forgiveness relieves the one who forgives than it does to the one forgiven.
ይቅር ማለት ይቅር ከመባለው የበለጠ ነጻ የሚያወጣው ይቅር ባዩን ነው። የምንወዳቸው ሰዎች በመናውቃቸው ሰዎች የሚሆን በማናውቃቸው የመገደላቸውን የደረሰብንን ነገር ተቀብየዋለሁ። ምንም እንኳን ከገዳዮቹ ይቅርታ ያልጠየቁ ቢኖሩም እንዲያውም አንዳንዶቹ ያደረሱብን ሁሉ ጥፋት መሆኑን ባያምኑም እኛ ልቦናችን ንጹህ ነው። ይቅር ብለናቸዋል። ልቦናችንን ለማቅናትና ከፍ ለማድረግ የተሻለ ህይወትን ለመኖር ስንል ይቅር ብለናቸዋል።
forgive them in order to have our hearts relieved and live a smooth life.
የታረቀች ሀገር ላንተ ምን ትመስላለች?
A reconciled nation is a country where its citizens live in harmony without any form of segregation.
የታረቀች ሀገር የዘርም ይሁን የጎሳ የቁመትም ይሁን የቀድሞ መነሻ ግምት ውስጥ ሳይገቡ ከምንም የልዩነትና የማግለል አይነቶች የጸዳች ዜጎቿ ህብር ሰርተው የሚኖሩባት ነች። በዘርና በቤተሰብ ሳይሳሳቡና አድሏዊ ሳይሆኑ ዜጎች የእኩል ድል ተቋዳሽ የሚሆኑባት ነች። ዜጎቿን የምታስተሳስርና የምታስተባብር አብረው እንዲያድጉና ሀገራቸውን እንዲገነቡ መንገድ የምትከፍትላቸው ነች።
A country that unites its citizens and provides them with the means so as to develop together, building the nation.
ዳም ከዝብና በእናነሳ የጀመሩት የሚዲያ ተቋማት ነበሩ። እኛ በዚህ ሰዓት በሀገራችን ያለው ነገር ስናየው ሚዲያዎች ምን ያክል ነው ለግጭት መንስኤ የሆኑ ያሉት ብለን ብናስብ በተለያየ መንገድ የተለያየ ጥላቻ መልእክቶች የሚተላለፉባቸው ሚዲያዎች አሉ። በግላጭም በአንድ ህዝብ ላይ ጄኖሳይድ ያወጁ ሚዲያዎች አሉና እነዚህ ነገሮች ስናይ በጣም አስፈሪ ሁኔታ ላይ የምንገኝ ይመስለኛልና እንደውም ህዝቡ የተሻለ የማህበራዊ ትስስር የተሻለ ስለሆነ እንጂ ሚዲያዎቹ ፍጥነትማ በዚህ ሰዓት ተላልቀን ነበር ብዬ ነው ማስበው።
እኛ እንደ ኢትዮጵያውያን ከዚህ የሩዋንዳ እርስ በርስ ግጭት ወይም እልቂት የምንማረው ሚዲያዎች ምን ያክል የሰውን አይምሮ ቀይረው ወደ አልተፈለገ እልቂት ሊያመሩ እንደሚችሉ ነው። አንዱ አንዱ ላይ እንዲነሳ ከባድ የሆነ ፕሮፓጋንዳ ሲሰራ ነበርና በዛው ነው የተነሳሳው ይባላልና አሁንም እኛ ማድረግ ያለብን ሚዲያዎች፣ አክቲቪስቶች፣ የመንግስት አካላት እንዲሁም ህብረተሰቡ፣ የሀገር ሽማግሌዎች እዚህ ላይ በደንብ ተጠንቅቀው እንዲሰሩ
እሱ ያደረጉት እንግዲህ ግልጽ ነው። አንዱ የሆነ ስራ ሲያጣ የሆነ ጉዳት ሲደርስበት ወይም የሆነ ነገር ሲያጋጥመው አንዱን ተነስተው ያኛውን ስለወሰደብህ ነው ስራህን እንትናን ስለሚጠላ ነው እየተባለ ነው በሂደት እዛ ጋር ደርሶ እርስ በርሳቸው የተጠፋፉትና የተጨፋጨፉትና በኢትዮጵያም ለበርካታ አመታት እንደዚሁ ይሄን ተመሳሳይ የሆነ ነገር ተደርጓል። እንዲህ የሆነ ነገር ችግር ሲፈጠር ወንዱ እንኳን ሲሞትበት እንትና የሚባል በህረሰን ከዚህ አካባቢ የመጣ ሰው ነው የገደለብህ እየተባለ ነው ሁኔታው እንዲባባስ የተደረገው። እዚሁ 3 4 አመት ደግሞ በጣም ይሄን የመጥላላት ሂደት ፍሬ አፍርቶ አሁንም ይሆን ያለው ያየነው ነውና ሩዋንዳው የተፈጸመው አይነት እንዳይፈጸም በጣም በጣም ስጋት አለብኝ ነኝ።
ሚዲያዎች ምን ማድረግ አለባቸው ከነዚህ አይነት ነገሮች የተሻለ ነገር ለማግኘት ብለን ብናስብ በብሔሮች መካከል ግጭትና ጥላቻን የሚፈጥሩ አይነት መልእክቶችን ከማስተላለፍ መቆጠብ መቻል አለባቸው። በጣም ብዙ ሚዲያዎች እንደዚህ አይነት ነገሮች እያየን ስለሆነ ሌላ ምንድነው ሚዲያዎች መድረክ መፍጠር አለባቸው። ለውይይት ክፍት መሆን መቻል አለባቸው። ድምጾች መስተናገድ መቻል አለባቸው። በኃላፊነት መስራት መቻል አለባቸው።
የሚያወሩት እያንዳንዱ የሚያወጡት ቃል ምን ሊያስከትል እንደሚችል በማሰብ ቢያረጉ ወይ ሲሰብኩ ይሆናል ወይ ደግሞ መድረክ ላይ ሲናገሩ አንደኛውን ብሔር ሊያጠቃ በማይችል መልኩ ቢያረጉ እላለሁ። ሚዲያዎች ደግሞ የሚሰሩት ዜና የሚሰሩት በማሰብ ቢያረጉ ጥሩ ይሆናል ብዬ አስባለሁ።
የጥላቻ ወሬ መንዛትና ዘመቻ መደራረግ ተቆጦ በዚህ ሀገር ወይም አብረህ መጥፋት ወይም አብረህ መኖር ነው ብሎ አምኖ አስቦ እርስ በራሱ ዋናው የሚመነጨው ችግሩ ከእሊት ነው። ያኛው ጥላቻ ያበደ ልጅ ምንም ማድረግ ስለማይችል ነው። አማራጭም ስለሌለው ነው። ተሰጠት ነው፣ ተነግሮት ነው፣ ተጽፎለት ነው፣ እያነበበ እየሰማ እያመነ ያደገው። ስለዚህ አሁን ምንጩ ኢሊቱ ነው ካልን በኢትዮጵያ ያለው ችግር መፍትሄውን ከኢሊቱ መምጣት አለበት ነው። ከኢሊቱ እንዴት ነው መምጣት ያለበት? እርስ በራሱ በሰከነ አእምሮ በሰከነ ሁኔታ መወያየት፣ ስለ አገር ጉዳይ መወያየት፣ የልብ መወያየት።
የፖለቲሻን ይሁን የአክቲቪስቱ የሚዲያው ኦር ማንም ፖለቲከኛ ይሁን ጆርናሊስት ማለት ነው፣ ከሱ በስተጀርባ ብሔር ኦር የሆነ ስቴት አድርጎ የሚጓዝ ከሆነ አሁንም እሱ የሚያራምደው ኦር የእሱ አላማ የሚያካሂደው ሌላ ብሔር ላይ የሆነ ችግር ስለሚፈጥር ማለት ነው። እነሱ ይህን ነገር ማስተካከል አለባቸው። ችግር ይሁን ነገር ሲኖር እንደ ሀገር ይህን ነገር እንዴት መፍታት አለብን ተባብለው ተቀራርበው መፍታት ነው ያለባቸው እንጂ ይህን ብሔር እንዲያደረገ ይህን እንዲያደረገ እያልክ ያ ብሔር ሌላኛው ደግሞ ሌላ ነገር እንዲያደርግ ይሆንና ዘን ወደ ሌላ ችግር ይሄዳል ማለት ነው። ነገር ኢትዮጵያ ውስጥ በኳስም ቢሆን ብዙ ነገር እያየን ነው። ኳስ ሲደግፉ ምናምን በብሔር ነው አንድ ብሔር ሌላ ብሔር ላይ ሌላ ነገር ብቻ ወደ ብዙ ችግር ሊያደርሱን የሚችሉ እና በጥንቃቄ ይህን ነገር መተውም ኦር ማስቆምም አለብን ማለት ነው።
አባተን እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። ታላቁ የኢትዮጵያ ህዳሴ ግድብ ውሃን የመሙላት ስራ በሁለት ሳምንታት ውስጥ እንደሚጀምር በኢትዮጵያ በሱዳንና በግብጽ መካከል በአሞላልና በአተገባበሩ ላይ በዚሁ ጊዜ ውስጥ በአፍሪካ ህብረት መሪነት ስምምነት ላይ እንደሚደረስ ከተገለጸ አንድ ሳምንት ተቆጠረ። በግድቡ ዙሪያ የቀጠለው ንግግር በምሁራን ዘንድም መነጋገሪያ ሆኗል። ባለፈው ሳምንት ውስጥ ከአሜሪካ ድምጽ ጋር የተነጋገሩ በካይሮ አሜሪካን ዩኒቨርሲቲ ፕሮፌሰር ሰኢድ ሳዲቅ ውሃውን የመሙላትን ጉዳይ ማዘግየት እንደሚሻል አስተያየት ሰጥተዋል። ካለበለዚያ የግብጽ መንግስት ወታደራዊ እርምጃ እንዲወስድ የውስጥ ግፊት እንደሚያይልበት፣ ይሁን እንጂ ማንም ባለስልጣን ያንን አማራጭ አንስቶ ሲነጋገር አለመስማታቸውንም ገልጸዋል። የኢትዮጵያን ውሳኔ ሊያስቀይር የሚችለውም በመንግስታቱ ድርጅት የምጣኔ ሀብት ማዕቀብ ቢጣልበት እንደሆነ ጠቁመዋል። በሌላ በኩል ደግሞ ግብጽ ውስጥ ፕሬዚዳንቱን ጨምሮ ከመንግስቱ አካባቢና ከባለ ሀብቶችም ይሰማል የሚሉትን መነሻ በማድረግ የግብጽ የወረራ ሀሳብ አሳስቦናል ያሉ በዲያስፖራ የሚገኙ 15 ኢትዮጵያውያንና ትውልደ ኢትዮጵያ ባለሙያዎች፣ ምሁራንና የሲቪክ መብቶች ተሟጋች ማህበራትና ድርጅቶች ለኢትዮጵያ መንግስት ጥረቶች ያሏቸውን አድናቆትና ድጋፍ ገልጸው ኢትዮጵያውያን ማንኛቸውንም ልዩነቶች አስወግደው ከመንግስቱ ጎን እንዲቆሙ ጥሪ አቅርበዋል። በግርጌ ሀገሮች ላይ የጎላ ጉዳት ሳይደርስ የአባይ ውሃን የተካለለና ፍትሐዊ አጠቃቀም ተግባራዊ ለማድረግ የሚቻልበትን መላ ለመፈለግና ወገኖቹን ለማግባባት እንዲተጉ የሚያሳስብ ባለ 6 ነጥብ ጥያቄ አቅርበዋል። ከግብፃዊ ፕሮፌሰር ሰኢድ ሳዲቅ ጋር የተደረገውን ቃለ ምልልስ ሙሉ ዘገባ ከትላንት በስቲያ አቅርበን ኢትዮጵያውያኑ ድርጅቶችና ማህበራት ያወጡትን መግለጫ ካረቀቁት ምሁራን አንዱ የሆኑትን በደቡብ አፍሪካ ዊትዋተር ስትራንድ ዩኒቨርሲቲ እና በአሜሪካም ዴንቨር ስቴት ዩኒቨርሲቲ መምህር የሆኑት ፕሮፌሰር ሚንጋ ነጋሽ ካሉት ቀንጨብ አድርገን አቅርበንላችሁ ነበር። ቀጥሎ ከቀሪ ነጥቦች የተወሰኑትን እናሰማችኋለን። ከፕሮፌሰር ሚንጋ ጋር የተወያየው ሰለሞን አባተ ነው።
አመሰግናለሁ ፕሮፌሰር ሚንጋ። በ1963 ዓመተ ምህረት በአውሮፓ የዘመን አቆጣጠር የአፍሪካ አንድነት ድርጅት ሲመሰረት ኮሎኒያል ወይም የቅኝ ግዛት ዘመን ስምምነቶች ሁሉ ተሰርዘዋል፣ ውድቅ ሆነዋል ብላችሁ በመግቢያችሁ ላይ ጠቅሳችኋል። በዚህ መግለጫ ላይ ባይሰረዙ ውድቅ ባይሆኑ ኖሮ ኢትዮጵያ አሁን ግብጽ እያነሳችው ላለች ጥያቄዎች የመገዛት ግዴታ ነበረባት ብላችሁ ታምናላችሁ?
የለም። ምንድን ነው እንግዲህ እነዚህ የቅኝ ግዛት ውሎች የሚባሉት ግብጾቹ ብዙ ነገር ያነሳሉ፣ ሲመቻቸው የሚጠቅሱት አለ። እኛ እንደውም ያገኘነው ምንድን ነው ታሪክ ተማሪም ባንሆንም ያለፈው ፕሮፌሰር ሪቻርድ ፓንክረስት ራሳቸው በጻፉት ጽሁፍ ላይ በ16ኛው እና በ17ኛው ዘመን ላይ የስኮቲሽ ተጓዦችን የፖርቹጊዝ ተጓዦችን ጠቅሰው ግብጽ በዚያን ጊዜ በቱርክ ስር በነበረችበት ጊዜ ለውሃው ለሚፈሰው ውሃ ግብጾች ለኢትዮጵያ ንጉስ እንደሚከፍሉ ገንዘብ እንደሚከፍሉ ነው የሚያወራው። ከዛ በኋላ በ1903 ላይ ብለው የሚያነሱት አሁን የቀድሞ የግብጽ የውሃ ሚኒስትር የነበሩት የጻፉት ለዛም መልስ ሲሰጥ ምንድነው በ1903 ስለተደረገው ባጼ ምኒልክና በእንግሊዝ ታላቋ ብሪታንያ የተደረገ ስምምነት አለ። ያ ስምምነት ግብጽን የሚጨምር አይደለም። ያ የተደረገው በኢትዮጵያ ንጉስና በእንግሊዝ ንግስት መካከል ነው። ግብጽ የሚባል ነገር እዛ ዶክመንት ውስጥ ስሟም አይጠቀስም።
በኢትዮጵያ ንጉስ ያሉት ዳግማዊ አጼ ምኒልክን ነው ያን ጊዜ ማለት ነው።
አዎ፣ በዳግማዊ አጼ ምኒልክና ያን ነው። ያኛውም ደግሞ ሲታይ የአማርኛው ትርጉምና የእንግሊዘኛው ትርጉም የተለያየ ነው የሚለው በእንግሊዘኛው አሬት ይለዋል፣ ማቆም ማለት ነው፣ ስቶፕ ማለት ነው። የኢትዮጵያ ንጉስ ውሃውን መፍሰሱን ወደታች አቆመም ነው የሚለው የእንግሊዙን እንኳን ብንወስድ። የአማርኛው ሲሆን ደግሞ ወንዙን አይደፍንም፣ ጨርሶ አይደፍንም ነው የሚለው። ስለዚህ ያ ውልም እነሱ ብዙ ጊዜ የሚናገሩት እንደውም አሁን ሰሞኑን የግብጽ አንድ ፓርላሜንቴሪያን በፍራንስ 24 ላይ ወጥቶ ሲናገር ያንኑ አንቀጽ ይጠቅሳሉ። ያ ሆነም አልሆነም የአፍሪካ ዩኒየን የኦርጋናይዜሽን ኦፍ አፍሪካን ዩኒቲ ምንድን ነው? በሂስቶሪካል የሆኑ ኮሎኒያል ስምምነቶች፣ የቀኝ ግዛት ስምምነቶች አዲሷን አፍሪካ ሊሰሯት አይችሉም፣ የአዲሷን አፍሪካ ችግር ሊፈቱ አይችሉም ተብሎ ካይሮ ላይ በ1963 ላይ ደኔሬሬ ዶክትሪን በሚባል መንገድ የተቀመጠ ነገር አለ። ሌላው ደግሞ ስንመለከት በዚህ የናይል ቤዝን ኢኒሼቲቭ እና በሲኤፍኤ ኮኦፐሬቲቭ ፍሬምወርክ አግሪመንት በሚባለው ላይ ራሱ
እዚህ ጋር ይቅርታ አድርጉልኝ፣ አሁን የጠቀሷቸው በእንግሊዝኛ ስለሆኑ ለአድማጮቻችን ግልጽ እንዲሆኑ የአባይ ተፋሰስ ሀገሮች ትብብር ተነሳሽነትና የስምምነታቸውን ማዕቀፍ ነው እየጠቀሱ ያሉት።
አዎ ትክክል ነው። እነዛ በአስራ አንድ ሀገሮች ናቸው እነዚህ የአባይ ተፋሰስ ሀገሮች የሚባሉት። ከዙ እዛ ውስጥ የተወሰኖቹ ሀገሮች ተቀብለውታል፣ ግማሾቹ ደግሞ ሌሎቹ እያጠኑት ነው። ግብጽና ሱዳን ግን ያንን በመጀመሪያ የነበረውን ውይይት ረግጠው ወጥተው ትተውታል በአጠቃላይ። ስለዚህ ምንድን ነው አብዛኛው በአፍሪካ ውስጥ ያሉት እና ድንበር ተሻጋሪ ወንዞች ችግር ወይም ሌሎችም ችግሮች ሊነሱ የሚችሉት በአዲስ ጽንሰ ሀሳብ ነው እንጂ የዛሬ መቶ ዓመት መቶ ሀምሳ ዓመት ተፈርመው ነበር የሚባሉት ነገሮች የዛሬውን ችግር ሊፈቱ አይችሉም እና ዓለም ተቀይሯል። ግብጾቹ አሁንም የሚያነሱት ያንን ነው። በተለይ በ1929 ላይ እንግሊዞች ራሳቸው ከሱዳን ጋር የተከፋፈሉትን ያንን ትልቅ ሕግ አድርገው እንደገና ደግሞ በ1959 የተፈራረሙትን በግብጽና በሱዳን ላይ እርስ በርሳቸው ነው የተከፋፈሉት እንጂ ውሃው የሚመጣባቸውን የሚመነጭባቸውን አገሮች እዛ ውል ውስጥ ሳያስገቡ እርስ በርሳቸው ተከፋፍለው 85-86% ውሃውን የሚያወጡት እንደነ ኢትዮጵያ ያገሉት ሀገሮች በዛ ስምምነት ውስጥ ሳይካተቱ ቀሩ። ግብጾቹም ሆነ ሱዳናቹ የራሳቸውን ልማት ወንዙ የሚመነጭበትን ሀገሮች ሳያማክሩ ትልልቅ ግድቦች ሰርተዋል፣ ትልልቅ ከተሞች ሰርተዋል፣ ትልልቅ የእርሻ ጣቢያዎችን አድርገው እንደውም ኤክስፖርት የማድረግ ሁኔታ ነው እየታየ ያለው እና ይሄ ትክክል ስላልሆነ የቀኝ ግዛት የሚባለው ነገር የዛሬውን መፍትሄ ችግር መፍትሄ ሊሆን ስለማይችል በዛ ምክንያት ነው ለዛሬው ፕሮብለም መፍትሄ ጠቋሚ ወይም መንገድ ሊሆኑ አይችሉም የምንለው።
እና ጥያቄ ምንድን ነበረ? በ1963 ዓመተ ምህረት ወደ 60 ዓመት አካባቢ ለሚሆን ጊዜ ማለት ነው ውድቅ የተደረገ ስምምነት ውድቅ ባይደረግ ኖሮ ያን ጊዜ ኢትዮጵያ የመገዛት ግዴታ ይኖርባት ነበር ወይ? የአፍሪካ አንድነት ድርጅት ሲቋቋም ውድቅ ባያደርጋቸው ኖሮ በተቋቋመበት ስምምነት ኢትዮጵያ ልትገዛ የምትችልበት ምንም አይነት አስገዳጅ ሁኔታ ነበር ወይ? አለ ወይ?
በፍጹም የለም፣ አልነበረም። ምንም አይነት ነገር የለም። ራሱ እንኳን ሌላው ቀርቶና በ1993 ላይ ፕሬዚደንት ሙባረክ እና ጠቅላይ ሚኒስትር መለስ የዛን ጊዜ የሽግግር መንግስት ኃላፊ ነበሩ። እሱም እንኳን የሚለው ለሁለቱም ሀገር ጥቅሞች እንጠቀምበታለን ነው እንጂ ኢትዮጵያን ግዴታ ውስጥ የሚያስገባ ወይም በድሮ ታሪክ ላይ በተቀመጡ ነገሮች የዛሬውን ችግር እንፈታለን የሚል ኢትዮጵያን የሚያስገድድ ምንም ነገር የለም።
ፕሮፌሰር ሚንጋ፣ በዚህ መግለጫችሁ ላይ የግብጽ ህዝብ 98 ከመቶ ጨውነት የሌለው ውሃ ወይም ወራጅ ወይም የከርሰ ምድር ውሃ እንደሚያገኝ ፍሬሽ ዋተር ማለት ነው እንደሚያገኝ፣ ከዚህ ጋር ሲነጻጸር ከኢትዮጵያ ህዝብ 42 ከመቶ ከዚያም ያነሰ እንደሆነ የሚያገኘው፣ የግብጽ ህዝብ ሙሉ በሙሉ የኤሌክትሪክ ኃይል እንደሚያገኝ፣ የኢትዮጵያ ህዝብ ደግሞ በእናንተ መግለጫ ላይ ከ45 ከመቶ ያነሰ እንደሆነ የሚያገኘው ገልጻችኋል። ይህንን ቁጥር ለማስታወስ ያህል ከዚህ በፊት የኢትዮጵያ ፕሬዚደንት ሳህለወርቅ ዘውዴ ለተባበሩት መንግስታት ድርጅት ቀርበው ሲናገሩ ባለፈው መስከረም፣ እንደውም እናንተ ከጠቀሳችሁት ቁጥር ያሳነሱት አለሳቸው፣ ከ30 ከመቶ በታች ነው የኢትዮጵያ ህዝብ የኤሌክትሪክ ኃይል የሚያገኘው፣ ከ70 ከመቶ በላይ የሚሆነው አያገኝም ብለው ተናግረው ነበረ። እና ሌላው ግብጽ የሰፋ የባህር ግንኙነት እንዳላትና ኢትዮጵያ ደግሞ ዝግ ሀገር መሆኗን ገልጻችኋልና የኔ ጥያቄ በቅድሚያ ለምን አስፈለገ ይሄንን ማንሳት፣ ይሄንን ጉዳይ ማንሳት ምን ግንኙነት አለው አሁን እናንተ ከያዛችሁት ጥያቄ ጋር?
እሺ፣ ብዙ ጊዜ እንግዲህ የህዳሴ ግድብ ኤሌክትሪክ ለማመንጨት ብቻ እና ከዛ ጋር ተጓዳኝ የሆኑ ነገሮች እንደ የአሳ ማርባት፣ የቱሪስት መስህብ ነገሮች ይኖሩት እንደሆነ ነው እንጂ ለእርሻ የሚውል አይደለም። ሁለተኛ፣ ትልልቅ ግድቦች፣ ትልልቅ የኮንስትራክሽን ስራዎች ብዙ ጊዜ ይዘገያሉ። ብዙ ጊዜ ደግሞ መጀመሪያ ከተገመተላቸው ዋጋ ብዙ ጊዜ ከፍ የሚል እንደሚያስወጡ የታወቀ ነው። ያም ሆኖ ግን ምንድን ነው የዚህ ፕሮጀክት አላማ ምንድን ነው? ኢትዮጵያ ውስጥ በታች ያሉት ሀገሮች የሚጠቀሙትና ከውሃው መነሻ ጋር ያሉት ሀገሮች የጥቅም አይነት ሁኔታው እና የልማት ሁኔታችን እጅግ በጣም የተለያየ መሆኑ ነው። የኤሌክትሪክ ኃይል እና መብራት ግብጾች የሚያገኙትን ትክክል ነህ፣ እኛ ይሄንን ዳታ ያገኘ ነው ከኢንተርናሽናል ይሄንን ጉዳይ ከሚመለከቱ ሁለት ሀገሮችን ከሚያነጻጽሩ ቦታ ነው የወሰድነው እንጂ መንግስት የሚለውን ዴታ ላለመቀበል ሳይሆን እሱን ለመድገም አልፈለግንም። ይሄ ሁሉ ሰው በህዝብ በዓለም ላይ የሚያገኘውን ዴታ ተጠቅመን ነው ያንን ዴታ እዛ ላይ ያስቀመጥነው። ግን ምንድን ነው የኢኮኖሚው ሁኔታ ስንመለከተው ግብጾች ያሉበት ሁኔታ እና እኛ ያለንበት ሁኔታ የተለያየ ነው። 98% ያህል በኤሌክትሪክ መብራት ሲኖራቸው ምግባቸውን የሚያዘጋጁበት በዛ አይነት መንገድ በተሻለ ሁኔታ ሲሆን፣ እኛ ጋር ግን በኢትዮጵያ ኮረብታማ ቦታዎች ላይ ተራራዎች ላይ ያለው ህዝብ እጅግ በጣም ድህነት ያለውበት፣ ሰዎች እና እናቶች ቅጠል የሚለቅሙበት፣ እንጨት ተሸክመው ምግብ የሚያረጉበት የሚሰሩበት፣ በጢስ የሚጨናበሱበት ቦታ ስለሆነ ይህንን ነገር የዓለም ህዝብ እንዲገነዘበው ያስፈልጋል። ምክንያቱም ግብጾቹም አሁን የሚያናገሩት ምንድነው ለኢኮኖሚያችን፣ ለእድገታችን፣ ለህይወታችን ብለው ስለሚሉ ይህንን ጉዳይ የሚመለከት ማንኛውም አንባቢ በተለይ የዲፕሎማቲክ ኮሚኒቲው ይህንን ጉዳይ እንዲረዳው ብለን ስላሰብን ነው ያንን በቁጥር ለመግለጽ የፈለግ ነው።
አድማጮች፣ ከፕሮፌሰር ሚንጋ ነጋሽ ጋር ያደረግነው ቃለ ምልልስ ዌብሳይታችንና ማህበራዊ ገጾቻችን ላይ ይገኛል። ሰለሞን አባትን ለዝግጅቱ እጅግ አድርገን እናመሰግናለን። አድማጮች፣ ለዛሬ ዝግጅታችን እዚህ ላይ ተጠናቋል። በነገ ምሽት መደበኛ ፕሮግራማችን ላይ የኢትዮጵያን ወቅታዊ ጉዳይ የተመለከተ ሰፋ ያለ ቅንብር ይዘንላችሁ እንመለሳለን። ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ ጽዮን ግርማና ሰለሞን አባተንን መልካሙን ሁሉ እንመኛለን። ከኛ ጋር ስላመሻችሁ እናመሰግናለን። ሰላም በደናደሩ ኑራለሁ እንጂ ኑራለሁ